ሰላም ጤና ስጥልኝ እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የሰኞ ምሽት ሐምሌ 26 2013 ዓ.ም ተምረት ምሽት መሰናዳችን ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። የመጀመሪያው እንግዳችን የወታደር ልጆች በግል ትምህርት ቤቶች ውስጥ ነጻ የትምህርት ዕድል እንዲያገኙ ጥረት እያደረኩ ነው ይላል።
ከውድቀት በኋላ ተስፋ እንዳለሽ ትንቢት ይናገራል። የህፃናት ጩኸት የእናቶች ለቅሶ በመድረስ ላይ ጸንቶ ጩኸቱ ቢሰማ ይሄ ዋዜማሽ ነው የትንሳኤሽ ዜና ባለም እንዲሰማ።
እንግዳችን ወጣት ጋዜጠኛና ገጣሚ ባሪያስ በዛብህ ይባላል። ስለጀመረው እንቅስቃሴ ያጋራናል። በሌላ በኩል ነዋሪነቷ በአሜሪካ ሀገር ያደረገችና አዲስ የንግድ ሀሳብ ይዛ እየሰራች ካለች ሴት የስራ ፈጣሪ ጋር እናስተዋውቃችኋለን።
መጀመሪያ ከኢትዮጵያ ስወጣን አንድ አመት ባልሞላ ጊዜ ውስጥ መጀመሪያ ትልቅ ለውጥ ምናየው ጸጉራችን መረገፍ ይጀምራል። ከውሃውም ነው።
እንግዳችን ገነት ስለሺ ትባላለች። የሽሩባ የጸጉር ቅቤ ተቋም መስራች ናት። ክፍለ ዘመናትን ሲሻገር የቆየው ከላሞተት የተገኘ የጸጉር ቅቤን አሽጋ ለዓለም ገበያ አቅርባለች። በሌላ ዘገባ ደግሞ የቶኪዮ ኦሎምፒክ እንዴት እንደሰነበተ እንሰማለን። የምሽቱ ተረኛ አስተናጋጅ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ምሽቱን እየመራው አብሬያችሁ ዘልቃለሁ። አሁን ላጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። የዩናይትድ ስቴትስ ዓለም አቀፍ ተራድኦ አስተዳዳሪ ሆኑት ሳማንታ ፓወር ወደ ኢትዮጵያና ሱዳን የሚያደርጉትን ጉብኝት ጀምረዋል። በትናንትናው ዕለት ከሱዳን የውጭ ጉዳይ ሚኒስትር ማርያም አልዛዲ ጋር በሁለቱ ሀገራት የጋራ ፍላጎቶች ላይ ፍሬያማ ውይይት ማድረጋቸውን፣ ሱዳን በሺዎች የሚቆጠሩ ከትግራይ የመጡ ስደተኞችን በማስተናገዷ አድናቆታቸውን እንደገለጹ፣ እንዲሁም ቀጠናዊ መረጋጋትን ለማጎልበት ሀገሪቱ ባላት ሚና ላይ መወያየታቸውን በኦፊሳላዊ ገጻቸው ላይ አጋርተዋል። ሳማንታ ፓወር ቀጣይ መዳረሻቸው ኢትዮጵያ እንደምትሆን ይጠበቃል። ከኢትዮጵያ ብሔራዊ የደህንነት አማካሪ እንዲሁም ከጠቅላይ ሚኒስትር አብይ አህመድ ጋር ይነጋገራሉ ተብሎ እንደሚጠበቅ የተቋማቸውን ከፍተኛ ባለስልጣን ጠቅሶ ሮይተርስ ዘግቧል። ወደ ትግራይ ክልል ካለ ክልከላ ሰብአዊ ድጋፎች ሊገቡ በሚችሉበት ሁኔታ ላይ መምከር የጉዟቸው ዋና ዓላማ እንደሆነ ተጠቅሷል። ይህ በእንዲህ እንዳለ በትግራይ ክልል ውስጥ እየጨመረ ላለው የሰብአዊ ድጋፍ ፍላጎት መልስ ይሆን ዘንድ ዩናይትድ ስቴትስ ከ149 ሚሊዮን ዶላር በላይ ድጋፍ መመደቧ ታውቋል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ይፋ ባደረገው መግለጫ ላይ ገንዘቡ ለቀጣይ 2 ወራት 5 ሚሊዮን ያክል ሰዎችን ለመመገብ የሚውል 172,000 ሜትሪክ ቶን ጥራጥሬና ዘይት ለመግዛት እንደሚውል አስታውቋል። ድጋፉ ከጾታ ጥቃት የተረፉ ሰዎችን ጉዳይ ለማደራጀት፣ ማህበራዊ ጉዳይና ጤና ሰራተኞችን ለማሰልጠንም እንደሚውል ተገልጿል። ዩናይትድ ስቴትስ የትግራይ ነጻ አውጪ ግንባር ወደ አጎራባች አፋር ክልል መስፋፋቱንና የኢትዮጵያ መንግስት የክልል ሚሊሻዎችን ለማደራጀት መወሰኑን ጨምሮ የተባባሰው ውጥረት በእጅጉ እንዳሳሰባት አስታውቃለች። ዩናይትድ ስቴትስ ባለፈው ሳምንት በኦማን የባህር ዳርቻ በነዳጅ ጫኝ መርከብ ላይ ለደረሰው ጥቃት ኢራንን ከሳለች። የሀገሪቱ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ኢራን ጥቃቱን ለመፈጸሟ እርግጠኛ መሆናቸውን አስታውቀዋል። ቴህራን የታጠቁ ሰው አልባ አውሮፕላኖችን በቀጠናው ላይ እያበረረች መሆኗንም ጠቅሰው ከሰዋል። የዩናይትድ ስቴትስ ቁንጮ ዲፕሎማት ኢራን ላደረሰችው ጥቃት የሚጠቀስ ምክንያት እንደሌላት ተናግረዋል። ጥቃቱ የተፈጸመው በሰሜን አረቢያ ባህር ላይ በነበረው ሜርሰር ስትሪት በተባለ መርከብ ላይ ሲሆን የመርከቡ ባለቤት በለንደን መቀመጫውን ያደረገው ዞዲያክ ድርጅት ባለቤት እስራኤላዊው ቢሊየነር ኤያል ኦፈር ናቸው። ጥቃቱ የአሰሳ ንጻነት፣ ዓለም አቀፍ ጉዞ፣ ንግድ እንዲሁም በባህር መስመሩ ተጠቃሚ የሆኑ ሰዎችን ህይወት አደጋ ላይ እንደሚጥል የተናገሩት ብሊንከን ዩናይትድ ስቴትስ አጋሮቿና የመካከለኛው ምስራቅ መንግስታት ተገቢውን የአጸፋ እርምጃ እንደሚወስዱ አክለዋል። የነፍስ አድን መርከቦች በሳምንቱ መገባደጃ የሜዲትራኒያን ባህርን ለማቋረጥ የሞከሩ ከ700 በላይ ሰዎችን እንዳዳኑ ፍልሰተኞችን የሚደግፉ ተቋማት ቡድን በትናንትናው ዕለት አስታውቋል። የአሁኑ ቁጥር የተሰማው የተባበሩት መንግስታት ድርጅት የፍልሰተኞች ተቋም ባለስልጣናት ፍልሰተኞችን የመንከባከቡን ኃላፊነት ለሜዲትራኒያን ሀገራት ብቻ ከመተው ፍትሐዊ የኃላፊነት ክፍፍል በሀገራት መካከል እንዲኖር በድጋሚ ጥሪ ባቀረቡበት ሰሞን ነው። ኤስኦኤስ ሜዲትራኒ የተሰኘው ነፍስ አድን ድርጅት ኦሽን ቫይኪንግ በተሰኘው መርከቡ አማካኝነት ከቅዳሜ ጀምሮ 6 የነፍስ አድን ዘመቻዎችን አድርጓል። ሲዋች ከተሰኘው የጀርመን ድርጅት ጋር በቅንጅት የተንቀሳቀሰው ተቋሙ ያተረፈው በእድሜ ትንሹ ተጓዥ የ3 ወራት እድሜ ብቻ ያለው ጨቅላ እንደሆነም ተነግሯል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቤ መደመጡን ይቀጥላል። ለምሽቱ አበይ ወዳደረግናቸው ርዕሶች እንሻገር። የመጀመሪያው ዘገባችን የወታደር ልጆች በግል ትምህርት ቤቶች ነጻ የትምህርት ዕድል እንዲያገኙ ከመደረግ ወጣት ጋር ያስተዋውቀናል። ወጣቱ ባሪያስ በዛብህ የኢትዮጵያ ግጥምን በጃዝ መድረክ ላይ ቋሚ ደንበኛ ነው። ይህ ወጣት ላለፉት 3 አመታት ለየት ያለ የበጎ አድራጎት ስራዎች ላይ ሲሰራ ቆይቷል። ይህ የበጎ አድራጎት ስራው ደግሞ የወታደር ልጆች በግል ትምህርት ቤቶች ውስጥ የነጻ የትምህርት አገልግሎት እንዲያገኙ ማስቻል ነው። ከወጣቱ ጋር ቆይታ ያደረገው ኬኔዲ አባተ ቀጥሎ ያሰማናል።
ከውድቀት በኋላ ትሳኤ እንዳለሽ ትንቢት ይናገራል። የህፃናት ጩኸት፣ የእናቶች ለቅሶ በመድረስ ላይ ጸንቶ ጩኸቱ ቢሰማ ይሄ ዋዜማሽ ነው የትንሳኤ ዜና ባለም እንዲሰማ።
ይህ ወጣት ባሪያስ በዛብህ ይባላል። ጋዜጠኛና ገጣሚ ነው። ከልጅነቱ ጀምሮ አሁን እስካለበት የወጣትነት እድሜው ለስነ ጽሁፍ ከፍተኛ ፍቅር ያለው ባሪያስ በብዙ የስነ ጽሁፍ መድረኮች የተለያዩ ስራዎችን ያቀረበ ዛሬ ላይ ደርሷል። ከዝነኛ ገጣሚያንና ሌሎች የስነ ጽሁፍና የኪነ ጥበብ ዘርፍ ባለሙያዎች እስከ ጀማሪያኑ ድረስ በሺዎች የሚቆጠሩ ባለተሰጥኦዎች ግጥሞችን ጨምሮ የተለያዩ ስራዎቻቸውን የሚያቀርቡበት የጦቢያ ግጥምን በጃዝ መድረክ ቋሚ ደንበኛም ነው ባሪያስ በዛብህ።
ጦቢያ ግጥምን በጃዝ ዘነት ለመናገር ወንበር አልባ የማይወዳደር ግን የታላቋ የኢትዮጵያ ፓርላማ ተወካይ ነው ብዬ ማመን እችላለሁ። በራሴ ሁሌ ሀገር ላይ የሚደረገውን ነገር አጽንኦት ሰጥቶ ይሰራበታል። ህዝብ ከመከፋፈል ከብሔርተኝነት እንዲወጣ አብዝቶ ይሰብካል። ይህን ሲሰብክ ደግሞ የራሱን ነገር ኢንቨስት ያደረገ ነው። በመላው ኢትዮጵያ የሚገኙ ልጆቹን እየጠራ ትልልቅ ዲስክሮኞችን ገጣሚዎችን እየጋበዘ ነው ፕሮግራም የሚሰራውና በሺዎች የሚቆጠሩ አንጋፋ ምሁራን መድረኩ ላይ ቆመዋል። ከ2000 በላይ ገጣሚያን ፐርፎርም አድርገውበታል። አማተር ገጣሚያንን አውጥቶ ለሀገር አብቅቷል እና በዚህ ልክ ዶሚኔት ያደርጋል ጦቢያ።
ከ10 አመት በላይ እድሜ ባለው ጦቢያ ግጥምን በጃዝ መድረክ ባሪያስ ባለፉት 3 አመታት አስተማሪና አዝናኝ ስራዎችን አቅርቧል።
ዘፋኝ መንግስተ ሰማያትን አይወርስም ብለሃል ግጥሙን ለሰጠስ ምን አስበሃል?
ወጣቱ ጋዜጠኛና ገጣሚ ባሪያስ በዛብህ የተመረጡ ስራዎቹን ማንነቱን ካልገለጸው አንጋፋ ድምጻዊ ስራዎች ጋር በማቀናጀት ለህትመት ለማብቃት ዝግጅት ለማጠናቀቁ ማጫውቶኛል።
ወደ ህትመቱ ለመምጣት ደግሞ አንድ አንጋፋ ኢትዮጵያዊ ሙዚቀኛ ጠይቄያለሁ። እኔ 30 ግጥም አንተ 30 ግጥም እናዘጋጅና መድብል እናውጣ በኢትዮጵያ ሙዚቃ ታሪክ ውስጥ መጻፍ ያለው ሙዚቀኛ አላቅም የግጥም መድብል ያለውና እስኪ ቺና ነኝ እናንተን ጀምር ብዬ ፍቃድ የሰጠኛ እንዳንጋፋ ሙዚቀኛ አለ ፍቃድ ጠይቄ ነው እንግዲህ ሰሞኑን የምጣቅሰው። አሁን በቅርብ ጊዜ ከሱ ጋር መጻፍ እየሰራ ነው። እንግዲህ በቅርብ ጊዜ ይወጣል ብዬ አስባለሁ።
ወጣት ባሪያስ ገጣሚና ጋዜጠኛ ብቻ አይደለም። በዙም ባልተለመደ ዘርፍ የበጎ አድራጎት ስራ በግሉ በማከናወንም ላይ ይገኛል። ይሄውም የወታደር ልጆች የተሻሉ በሚባሉ የግል ትምህርት ቤቶች ያለ ክፍያ በነጻ የትምህርት ዕድል እንዲያገኙ ማስቻል ነው። ይህን ለማሳካት ከ2011 ዓ.ም ጀምሮ ጥረት ሲያደርግ ቆይቷል። ለምን?
ዋናው ሐሳቡ መጀመሪያ 2011 ፕሮፖዛል ሳስገባ ለመከላከያ ሚኒስቴር ኢትዮጵያ ውስጥ የደሃ ልጅ ያልተማረ አማራጭ የሌለው አማራጭ ሲያጣ የሚገባበት ተደርጎ ነው የሚታሰበው የኛ የሚሊተሪ ቤት እና ይሄ ደግሞ ሰዎች አማራጭ አጥተው የደሃ ልጅ ስለሆኑ የሚገቡበት ሳይሆን እናት ሀገራቸውን ከወራሪ ጠላት ለመታደግ የሚገቡበት ከፍ ያለ ስፍራ ነው። ሰዎች ይሄንን ሐሳብ ቢዙ ጥሩ ነው። ሰው ደሃ ስለሆነ ስላልተማረ ስላጣ ስለነጣ የሚገባበት ቤት ሳይሆን እናት ሀገሩን ወዶና ፈቅዶ ሊያገለግል የሚገባበት ከፍ ያለ የተከበረ ስፍራ ነው። በዛ ሐሳብ ምንይት የሚል ሐሳብን አሰርጻለሁ በሰዎች ዘንድ ይሄ ነው እኔ ፕሮፖዛሉን ያስቀበልኩት።
ዛሬ ላይ ታዲያ ጥረቱ ፍሬ አፍርቶ በተለያዩ የኢትዮጵያ ክፍሎች የሚገኙ በርካታ ትምህርት ቤቶች የወታደር ልጆችን በነጻ ተቀብለው ለማስተማር ቃል እንደገቡለት ይገልጻል። ከቀጣዩ የ2014 ዓመተ ምህረት የትምህርት ዘመን ጀምሮ ፕሮጀክቱ እንደሚተገበርም እንዲሁም
ኢትዮጵያ ውስጥ በጣም ትልልቅ የባለ ስልጣን ልጆች ትልልቅ የባለ ሀብት ልጆች የሚማሩበት ውድ የሚባል ትምህርት ቤቶች አሉ። እነኚህን ትምህርት ቤቶች የማይነካቸው የወታደር ልጆች አሉ። ማለት እዛ ለመግባት በጣም ብዙ ነገር የሚያንሳቸው ግን ትልቁን ሀገሪቷን ያቆሙት የነሱ ወላጆች ናቸው እና ኢትዮጵያን ብለው ዳር ድንበር ሲሄዱ ግን ልጆቻቸውን እዚህ ከተማ ላይ አባ ከናን ይሌሉ ማንንም ሊዝል አይችልም እና ትልቁን ለኢትዮጵያ የመቆም ዋጋ የከፈሉትን ደም ያፈሰሱትን ጥንት የከሰከሱትን ልጆቻቸውን የአብራኮቻቸውን ክሳይ ልክ እንደየትኛውም እንደ ሀብታምና እንደ ባለስልጣን ልጅ ገብተው መማር አለባቸው የሚል ጥያቄን እየጠየቅኩ እንግዲህ የመጀመሪያ ጊዜን ወደ ሐዋሳ ነው ያደረግኩት። ቀጥሎ ሻሸመኔ፣ ቀጥሎ ቢሾፍቱ፣ አዳማ፣ የደቡብ ክልል ኦሮሚያ፣ አማራ ብዙ ሀገር ሄድኩኝ በራሴ እና የትምህርት ቤት ባለቤቶቹን እና ዳይሬክተሮቹን እያገኘው የባለውለታችንን ልጆች የትምህርት እድል ስጧቸው እናንተ ጋር ተምረው ፍሬያቸውን እኔ የሚል ጥያቄ ነበር የጠየቅኳቸው። ፈቃዳቸውን ሰጥተውኝ እንግዲህ አሁን የሄድኩባቸው ቦታዎች በመላው ኢትዮጵያ 2014 ለመቀበል ዝግጁ ናቸው።
ይህን የበጎ አድራጎት ስራ ሲያስተባብር እስካሁን ያለማንም ድጋፍ በግሉ ጥረት በራስ ወጪ ሲያከናውን የቆየው ባሪያስ በስካውኑ ጥረቱ የሚታይና የሚጨበጥ ስራ ከሰራ በቀጣይነት ላቀዳቸው የበጎ አድራጎት ስራዎቹ መሳካት ብዙዎች ከጎኑ እንደሚሰለፉ እምነቱ መሆኑን አውግቶኛል። ወጣትነት በእውቀት ከታገዘ ሀገራዊ ፍሬ ማፍራት እንደሚቻል የሚያምነው ባሪያስ ለወጣቶች አለኝ ያለውን መልእክት ማስተላልፏል።
ወጣትነት በእውቀት ሲቆም አሪፍ። የሰው ልጅ እውቀትን በሶስት ነገር ነው የሚያገኘው። አይቶ ሰምቶ አንብቦ ነው። በመቀመስ እውቀት ይገኛል ይላል ነው። ስለዚህ ወጣት ጊዜውን ማባከን ያለበት ስራውን ሰርቶ በንባብ በማየት በመስማት እውቀቱን ማዳበር እነኚህ ነገሮች ሲከማቹ ሀገር ለመገንባት እንጂ ሀገር ለማፍረስ አትነሳሳ። እውቀት ሲኖር ቁጥብ ትሆናለህ። እውቀት ሲኖር ህልም ይኖርሃል። የሆነ ነገር ለሀገር አበርክተ ማለፍ እንዳለብህ ውስጥ ይነግርሃል። ተስፋ መቁረጥ አይመጣም ወደ ውስጥ። ያለምንም እንደመጣ የሆነ ነገር ሰርተ ማለፍ እንዳለብህ ይነግርሃል ውስጥና ወጣትነት እኔ በእውቀት ቢደራጅ በእውቀት ካፍቶ የነገሪቷን ኢትዮጵያ ተስፋዋን ዓለም ደግሞ ቢያልፍ ነው ምኞቴ።
በስተመጨረሻ በቃል የምታስታውሰው ግጥም ካለ አጠር ያሉ በተለይ ለወጣቱ ይሆናሉ የምትላቸው?
ማስታውሰው አገር አማን ባልሆነች ጊዜ አሁንም አማን አይደለች ያው ሰላም ባልሆነች ጊዜ ከለውጡ በፊት እየተባለ ይወራል ብዙ ጊዜ አይደል? ያኔ የምናቀርባቸው ግጥሞች ነበሩ። ከነኛ 1977 አንድ እንጀራ ለሰባት እሱንም ምናልባት ተበልቶ ነበረ ይሄው ከዚያ ወዲህ ከችግር የሚያወጣ አንድ መሪ ጠፍቶ እንዳልጨረሰ አደገኛ ነው።
ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዲ አባተና እንግዳውን እናመሰግናለን። ሁለተኛዋ እንግዳችን ደግሞ ገነት ስለሺ ትባላለች። ነዋሪነቷ በዚህ በአሜሪካ ሀገር በሜሪላንድ ግዛት ነው። እንግዳችን ካመታት ከሀገር ውጪ ከኑሮ በኋላ የጸጉር መርገፍ አጋጥሟታል። ይሄንን ችግር ለመቅረፍ ታዲያ የራስዋ የሆነ ሹሩባ ከላሞተት የተመረተ የጸጉር ቅቤ ማምረቻ ድርጅትን እንድትከፍትና ለዘመናት የቆየውን ኢትዮጵያውያን የጸጉር ቅቤ የመቀባት ባህል ከኢትዮጵያም ውጪ ለማስፋፋት እንድትችል አድርጓታል። ከገነት ስለሺ ጋር ቆይታ አድርጌ ነበር። ቆይታችን የሚጀምረው ገነት ሹሩባ የጸጉር ቅቤን ለመመስረት ምን እንዳነሳሳት ከምታብራራበት ነው።
ስለነሱ ጓደኞች ስለካባቢ ነው እንግዲህ ለምናገር ከዝብሬት እንደተመለስን ሁልጊዜ ጸጉራችን ቅቤ ነው የምንቀባው። አረብ ጀምሮ ቅቤን ቡድን ምናምን እና ያን ጊዜ ልጅ እያለሽ አታውቂውም ጥቅሙን እንዴት ሃይድሬት እንደሚያደርግ ጸጉር እንደሚያሳድግ ቆዳሽ ደርቆ ከሆነ ደግሞ እሱም እንደሚረዳሽ እንደምታውቂው ብዙ አይነት ቴክስቸር ጸጉር ነው ያለን ኢትዮጵያ። ኪንኪው አለ፣ ደረቅ ያለው አለ፣ ለስላሳው አለ፣ ረዥም አለ፣ አጭሩ አለ። ጸጉር ግን ጸጉር ነው። ግን ላይ አንድ ላይ የሚያደርገን ምንድነው? ሁላችንም ቅቤ እንቀባለን። እንኳን እኛ ሴቶቹ ወንዶቹ እንኳን አባቶቻችን ቅቤ ይቀባሉ። ለጭንቅላትም ጥሩ ነው ይባላል፣ ለፊትም እንደዛ። እንግዲህ ዋናው ችግሩ ምንድነው? ኢትዮጵያን የተመሰረተበት ዋናው እኛ አሜሪካን ሀገር ያለነው ብቻ ሳይሆን የትም ዓለም ያሉ አበሾች በሙሉ በተለይ ሴቶች እህቶቻችንን ብጠይቃቸው መጀመሪያ ከኢትዮጵያ ስከወጥተን አንድ አመት ባልሞላ ጊዜ ውስጥ መጀመሪያ ትልቅ ለውጥ የምናየው ጸጉራችን ነው። ጸጉራችን መርገፍ ይጀምራል። ከውሃውም ነው ከአየሩም ነው። አየራቸው አሁን እዚህ እኔ ባለሁበት ሀገር አሜሪካን ሀገር እንኳን ብናይ ግንቦታቸው በጣም 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 ያቃጥላል። ዊንተራቸው በጣም ይበርዳል። እንደዛ አይነት ነገር የኛ ቆዳ የኛ ጸጉር አያቅም። ምክንያቱም የኢትዮጵያ ወይዘር በጣም ቆንጆ ነው ለሁሉም የሚስማማን እና ከችግር የተነሳ ነው ያመጣሁት ሹሩባን ማለት መጀመሪያ ኖቲስ ያደረኩት ያወቅኩት የጸጉሪ መሳሳት ነው። በተለይ የፊቱ ሁላችንም የወጣነው በአንድ አመት በሁለት አመት ተከታትለን ነው ጓደኞች የወጣነው እና ሁሌና እናወራለን በስልክ ይሄ ነገር ይሄን ገዝተሽ ተጠቀሚ ይሄንን ሻምፖ ገዝተሽ ተጠቀሚ ተጠቀማይ ሰራም ስገዛ ተጠቀማይ ሰራም ሲወይ ጸጉሪ ፈናም ያፋት ዛቦታ ላይ ስደርስ በጣም ፈርድዶ ነበር ጸጉሪ በጣም ፈርዶ በጣም አልቆ ነበርና ሁሉንም ነገር ካሞከርኩ በኋላ አንድ የቀረኝ ነገር ወደ ኋላ ተመልሼ ቀበየውን እዚህ ሀገር ማግኘት አትችልም። በተለይ ኢቨኛ ስቴት ሜሪላንድ ኦርጋኒክ የላም ወተት አይሸጥም መሸጥ አይቻልም።
ጥሬ ወተት
አይቻልም። ሶ እንግዲህ ምን ማድረግ አለብን? እኔም እና አንድ ሌላ ሰው ፓርትነሪ እንደዚህ ተነጋግረን ሌላ ስቴት ሄደን አይተን እንደዚህ ኢንዲፔንደንት ገበሬዎች አሉ በትልልቅ ኮርፖሬሽን ያልተጠቃለሉ ለነፍስ ከነሱ ጋር ተነጋግረን ከዛ በኋላ ደግሞ ችግሩ ምንድነው ሽታ ከዛ በኋላ ኬሚስቶችን ቀጠርን። ወደ 12 አመት በላይ ነው የወሰደብን።
አርጋን ኦይል ወይም የአርጋን ዘይት ሲባል ብዙ ጊዜ ከሞሮኮ ባህል ጋር ይያዛል። እንዲሁም ደግሞ ሺያ በተር ወይም ደግሞ የሺያ ቅቤ በተለይ በምዕራብ አፍሪካ ለሰውነትም ለጸጉርም እየተደረገ ተቀምበታልና በጣም የተለመዱ ቅቤዎች ናቸው። ቅቤ ግን የጸጉር ቅቤ በዚህ ደረጃ ለገበያ ቀርቦ ታይቶ አይታወቅም። እንዴት ነበር አቀባበሉ?
በአንዳንዱ በጣም የሚያስቅ ነበር። መጀመሪያ ለምሳሌ ወደ ፋብሪካ ስንወስድ ምን አይነት ቅቤ ነው? የማንጎ ቅቤ ነው? የሺያ በተር ቅቤ ነው? ምናምን ሲሉን አይ ከላሞት ቅቤ ነው ስንላቸው መጀመሪያ የላሞት ምክንያቱም ሰምተው አያውቁም በጣም ብዙዎች። ነገር ግን ብዙዎቹ አፍሪካዊ ለምሳሌ አሁን ጋና ሱቅ አለን የኬንያም ደግሞ እየጠየቁን ነው እንደዚህ ሳውዝ አፍሪካን በጣም ብዙዎቹ ይገዛሉ። የደነገጡት እዚህ ያሉት አፍሪካን አሜሪካኖቹ ናቸው። እነሱም የሚያውቁት እንዳልሽው የሞሮካን ኦይል ከሞሮኮ እንደሚመጣ በጣም ጥሩ እንደሆነ የሺያ በተር ከጋና ከሴንትራል አፍሪካ በጣም ብዙ እንደሚመጣ እንደዛ ነገር። ግን የላም ወተት በኋላ ለሳስረዳቸው ምራሻኩን ካለፉ በኋላ አንደርስታንድ ያደርጋሉ። ሌላው ነገር ደግሞ ስለ ቅቤውን ብቻ አይደለም የምንነግራቸው። ቅቤውም ኦሪጂኔት ያደረገው ኢትዮጵያን መሆኑ ነው። ኢትዮጵያ ማናት? ከሳውዝ ኮሪያ ኦርደር ይመጣል፣ ከሳውዝ አፍሪካ ኦርደር ይመጣል፣ ከኢትዮጵያን ስልክ ይደወልልናል፣ ከዱባይ ይደወልልናል። ከበጣም ብዙ ቦታ ኢንተረስት አለ እያደረግን ነው እየላክን ነው ያለ ነው። ነገር ግን ከኛም ውጪ ደግሞ እነዚህ ዩቲዩብ የሚሰሩ ልጆች የታወቁ ልጆች ሞክረውት በደንብ ቴስቲፋይ አድርገዋል ተናግረዋል። አዎ በትክክል ነው እንዲህ የተባለው እንዲህ ፕሮሚስ የተደረገው ቦትሉ ላይ እንዲህ ፋውንደሯ እንዲህ ብላለች የተባለ የእውነት ነው ያሉት። እና ትልቅ አቀባበል ነው።
እንግዲህ አሁን በሰው ሀገር ኢሚግራንት የሚባለው ወይም ስደተኛ ነሽ፣ በተጨማሪም ሴት ነሽ፣ በዛ ላይ ደግሞ ለየት ያለ የፈጠራ ምርት ይዘሽ ነው ወደ ገበያ የመጣሽውና እነዚህ ነገሮች እንዴት ናቸው? እንደው ማጠቃላይ ጥቁር ሴት ሆኖ አዲስ ነገር ይዞ ወደ ገበያ መምጣት በሰው ሀገር
ቀላል አይደለም። እንደምታውቂው በአማርኛ በመናገረው አክሰንቴ ነው እንግሊዘኛ የምናገረው። እንግሊዘኛ የመጀመሪያ ቋንቋዬም ስላልሆነ ከመጀመሪያው ጀምረሽ ስትጀምሪ በአስር ጊዜ እየደወልኩኝ ከቻፍ እያደረኩኝ እየደወልኩኝ ተስፋ ሳለመቁረጥ አይደውሉልሽም፣ ፋክተሪዎች መልሶ አይደውሉልሽም፣ ገበሬዎቹ መልሶ አይደውሉልሽም፣ አክሰንቴሽን ሲሰሙ ሲሪየስ አድርገው አይወስድሽም። በዛ ላይ እንዳልሽው ሴት ነኝ ገና ፊቴን ሳያዩኝ ገና በአክሰንቱ ራሱ አለመግባባት ሁሉ አለ። በጣም ውጣ ውረድ አለ። ግን ትልቁ ልዩነቱ አይ ቲንክ ካለማወቅ ነው፣ ካለመማር ነው፣ ካለማወቅ ነው። የእነሱም የራሳቸውም ቢዝነስ ራን የሚያደርጉ ሰዎች ናቸው። ስለዚህ ከአስር ጊዜ እየደወልኩ እየጨቀጨኳቸው እነሱ ጊዜያቸውን ማጥፋት አይፈልጉም እና አንድ ቀን ሰልችቷቸው ሲያነሱ ግን አስረዳቸዋለሁ ይሄን ያለው ግን ሁሉም ነገር ሞርሶም በክፍያም ጭምር ነው። ይሄን ለዚህ መክፈል አለብሽ። ስለዚህ ሹሩባ ሰክሰስፉል ይሁን
አይሁን ሰው ይወደደው አይወደደው ከማወቄ በፊት ኦሬዲ እኔ በጣም ብዙ ኢንቨስት አድርገንበታል። ምክንያቱም እኔ ፐርሰናሊ ስለረዳኝ፣ ምክንያቱም ጸጉሬን ስላስተካከለልኝ፣ ምክንያቱም ያደግኩበት ስለሆነ፣ ምክንያቱም ገዛ በኋላ ያወረሰች ምናምን ያደርጋሉ። ጀምሪ በጣም በጣም ብቸኛ የሚያደርግ ስራ ነው። ምክንያቱም አንቺ ነሽ እንዳልኩሽ ትሬዴ በትሬኒንግ ፎቶግራፈር ነኝ፣ የቢዝነስ ሰው አልነበርኩም። ስለዚህ የእንዳንዱን ነገር እንዴት አድርጌ ደውዬ መጠየቅ እንዳለብኝ፣ እንዴት አድርጌ መልሼ እንደገና ቼክን ማድረግ እንዳለብኝ ራሴን ማስተማር ነበረብኝ። እኔው ብቻ ነበር ለብዙ ጊዜ
እሺ። ስለ ምስተው ቆይታ ጊዜ እናወራ ደሞ ምናልባት ሰዎች ጥያቄ ሊኖራቸው ይችላል። አሁን በኢትዮጵያ የበሰለ ቅቤ ወይም ሽታ ይቀይራል ቅድም ካነሳ ነው ጋር ምናልባት ይያዛል። አንድ ምርት ምን ያህል ጊዜ ይቆያል?
አዎ በጣም ጥሩ። እንግዲህ ቅቤ ለብቻው ሞልድ ያልሆነ ቦታ ወይም ፀሐይ ላይ ካላስቀመጥሽው ቅቤውን ቁጭ አድርገሽ ፍናለሽ፣ ቁጭ ካደረግሽው ቅቤ እስከ መጨረሻው ጊዜ እንኳን ልሰጥሽ አልችልም፣ አይበላሽም። ቅቤ ቅቤ ነው። የሚበላሸው ምንድን ነው? ሌላ ነገር ሲቀላቀልበት፣ እጅ ሲነካው፣ ሲገባ ባክቴሪያ ኢንትሮዲውስ ሲደረግ ምናምን ነው። ሰው የኛ ምንድን ነው ያደረግነው ኤክስፓይሬሽን እንዴት መኖር አለበት በሁሉም ፕሮዳክት ላይ የግድ ነው፣ በህግ ነው እሱ። እኛ ያደረግነው አንድ አመት ድረስ መቆየት ይችላል። ብቻ ፀሐይ ላይ አድርጎ ፀሐይ ላይ ካደረጋችሁት ይቀልጣል። ከዛ ቤትሽን ታስገቢው ደግሞ መልሶ ቀበ ይሆናል እንደማንኛውም። ከዛ ውጭ ግን ምንም ችግር የለውም። ነገር ግን እኔ ፐርሰናሊ 3 አመት የሆነው ቀበ ያለኝ ፍሪጅ ውስጥ አስቀመጥኩት። ትንሽ ትንሽ ነው የምትቀቢው እና ጊዜ ይኖርሻል፣ ይሰጥሻል።
መጨረሻ ላይ የረሳ ነው ያላረሳ ነው መጨመር ትፈልጊው ሀሳብ ካለ?
እንግዲህ ያው እንዳልኩት ያው በኮሚኒቲው ምክንያት ነው ለዚህ የምንደርሰው እና በጣም ብዙ ሌሎች ስቴቶችም አሉ፣ ዩሮፕም ያሉ በጣም ዩሮፕ የሚኖሩ ልጆች፣ ሌላ ሀገር የሚኖሩ ልጆች በጣም ይሰቃዩ አሉ። የጸጉር ቅባት እንደዚህ ቅቤ አጥተው ለራሳቸው የሚሆን በጣም እኛ እንኳን አሜሪካን ሀገር ያለነው ልጆች ትንሽ ምርጫ ሊኖረን ይችላል። ይሄው ሹሩባ ቅቤም ወጥቷል እንደዛ ነገር። ነገር ግን ለምሳሌ ውጭ ያሉት ስቶሮች፣ ትልልቅ ስቶሮቹ አበሻ ኦን የሚያደርጋቸው ምናምን እነሱ ኦርደር ቢያደርጉላቸው ይደርሳቸዋል። የነሱ እዚህም ብዙ ስቴትም ያሉትም እያንዳንዱን ሺፒንግ እየከፈሉ ምናምን እንትን ከሚሉ አጠገባቸው ያለ ትልቅ ስቶር ካለ ሄደው ኦርደር ቢያደርጉ ለነሱ አርብላቸዋል። እና ያው ፌስቡክም አለን ሹሩባ ኢትዮጵያን ሄርበዘር ብላችሁ መግባት ይችላሉ። ኢንስታግራምም አለን ሹሩባ ኢትዮጵያን አለ። እዛም ቢሆን ሹሩባ ለብቻው አይደለም፣ እናት እውቀት ነው። የአያቴም የቅድመ አያቴም የሁሉም የሁላችንም እውቀት መሆን አለበት እዛ ጃር ውስጥ ያለው። ምክንያቱም ኢትዮጵያዊ ነው ሪፕሬዘንት ያደርገናል። እንግዲህ መድረስ ያለብኝን እናደርሳለን። ሻምፖም፣ ኮንዲሽነር፣ ቅባቱም ወደፊት ይወጣል። ተከተሉን ነው የምንለው።
እሺ፣ ሹሩባ የኢትዮጵያ የጸጉር ቅቤ መስራች ገነት ስለሺ እግዚአብሔር ይስጥልኝ፣ አመሰግናለሁ።
እሺ፣ እኔም በጣም አመሰግናለሁ ሄደን፣ እግዚአብሔር ይስጥልኝ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ነው። አሁን ሀብታሙ ስዩም የስፖርት ዘገባዎችን ይዞ ይጠብቃችኋል።
ዛሬ አመሻሹን በተደረጉ ውድድሮች አፍሪካውያን የሩጫው ዘርፍ ገናና መሆናቸውን በጃፓን ቶኪዮ ኦሎምፒክ ላይ ዳግም አሳይተዋል። ኢትዮጵያን በመሃደሯ ላይ አንድ የብርና አንድ የነሐስ ሜዳሊያዎችን አክላለች። በወንዶች 3000 ሜትር መሰናክል ውድድር የሞሮኮ ሱፊያን ኤልባካሊ ውድድሩን በ8 ደቂቃ ከ8 ሰከንድ ከ9 ማይክሮ ሰከንድ በሆነ ሰዓት በማጠናቀቅ የወርቅ ሜዳሊያ ለሀገሩ አስገኝቷል። ኢትዮጵያዊው ለሜቻ ግርማና ኬንያዊው ቤንጃሚን ኪገን በሰከንዶች ልዩነት ተከታትለው በመግባት የብርና ነሐስ ሜዳሊያ ባለቤት ሆነዋል። ሌላው በጉጉት የተጠበቀው የሴቶች 5000 ሜትር የፍጻሜ ውድድር ለኔዘርላንድ በመትሮጠው ትውልደ ኢትዮጵያዊት ሲፋን ሐሰን አሸናፊነት ተጠናቋል። የ28 ዓመቷ ሲፋን 12 ከግማሹን ዙር በ14 ደቂቃ ከ38 ሰከንድ ከ38 ማይክሮ ሰከንድ በማጠናቀቅ ኔዘርላንድን ለወርቅ አብቅታለች። በግሏ የመጀመሪያው የኦሎምፒክ ወርቅ ሜዳሊያም ሆኖላታል። ኬንያዊቷ ሄለን ኦብሪ የብር፣ ኢትዮጵያዊቷ ጉዳፍ ጸጋይ የነሐስ ሜዳሊያዎችን በማግኘት የሀገራቸውን የሜዳሊያ ቁጥር ከፍ አድርገዋል። ስማቸውንም በ በኦሎምፒክ የክብር መዝገብ ላይ አስመዝግቧል። የቶኪዮ ኦሎምፒክ የሁለተኛ ሳምንት ክንውኖች ተጀምረዋል። ቀልብ ሳቢ ስፖርታዊ ትዕይንቶችም እየታዩ ይገኛሉ። በከፍታ ዝላይ ዘርፍ የተወዳደሩት አንድ ጣሊያናዊና አንድ ኳታራዊ ተወዳዳሪዎች ሁለቱም የወርቅ ሜዳሊያ እንዲሸለሙ ተወስኗል። ጣሊያናዊው ጂያን ማርኮ ታምቤሪና ኳታራዊ ሙታዝ ባርሲም አሸናፊውን ለመለየት የተቀመጠውን የ2 ሜትር ከ39 ሳንቲሜትር ከፍታ በዝላይ ለማለፍ 3 ጊዜ ሞክረው አልተሳካላቸውም ነበር። በስተመጨረሻ ዳኞች ተወዳዳሪዎች ከተስማሙ ለሁለቱም የወርቅ ሜዳሊያ መስጠት እንደሚችሉ ነግረዋቸዋል። መስማማታቸውን ያስታወቁት ተወዳዳሪዎች በእንባ የታጀበ ደስታቸውን ሲገልጹም ታይተዋል። በተያያዘ ዜና የቬንዙዌላ ሱሉስ ዝላይ ተወዳዳሪ የሆነችው ዩሊማር ሮጃስ ከ26 ዓመት ወዲህ የመጀመሪያ የሆነውን የዓለምም ሆነ የኦሎምፒክ ክብረ ወሰንን በአንድ ቀን አስመዝግባለች። ሮጃስ በመጨረሻ ሙከራዋ 15 ሜትር ከ67 ሴንቲሜትር ለመዝለል ችላለች። የቶኪዮ ኦሎምፒክ መልካም ስፖርታዊ ጨዋነት የታየበት መድረክም ሆኗል። በዚህ ማሳያ የሚሆኑት በወንዶች 800 ሜትር ሩጫ ተወዳዳሪ የሆኑት የዩናይትድ ስቴትስ አይዚያ ጆይት እና የቦትስዋናው ኒጄል አሞስ ናቸው። ለሩብ ፍጻሜ ለማለፍ ውድድራቸውን በሚያደርጉበት ጊዜ ተጠላልፈው ቢወድቁም አንዳቸው ላይ ንዴታቸውን ከመወጣታቸው ይልቅ በወንድማማችነት መንፈስ በመተቃቀፍ ውድድሩን ከሌሎች ተወዳዳሪዎች በ54 ሰከንዶች ዘግይተው ጨርሰውታል። ከውድድሩ በኋላ አሞስ ወደ መጨረሻው ዙር ውድድር እንዲገባ ሲፈቀድለት ጆይት ግን ከውድድሩ ውጭ ሆኗል። የቶኪዮ ኦሎምፒክ የውዝግብ አፍታዎችንም እያስተናገደ ይገኛል። በግዳጅ ወደ ሀገሬ እንድሳፈር ልደረግ ነው ያለች የቤላሩስ ተወዳዳሪ ክሪስቲና ሲማኖስኪያ አኔዳ በተሰኘው አውሮፕላን ማረፊያ ጣቢያ ወደሚገኘው ፖሊስ ጣቢያ በመሄድ ከለላ አግኝታለች። ፖላንድና ቼክ ሪፐብሊክ ለአትሌቷ ማናቸውንም ድጋፍ ለመስጠት ጥያቄ አቅርበዋል። የአጭር ርቀት ተወዳዳሪዋን የተባበሩት መንግስታት ድርጅት የስደተኞች ተቋም ተወካዮችም እንዳነጋገሯት ተሰምቷል። አትሌቷ አሰልጣኛዋ በሌሊቱ ወደ ክፍሏ በመሄድ ውድድሯን በማቋረጥ ወደ ሀገሯ እንድትመለስ በበላይ አካል መታዘዟን መናገራቸውንና በግዳጅ በቱርክ አየር መንገድ ሊያሳፍሯት መሞከራቸውንም ተናግራለች። ተጨማሪ ዘገባዎች የተገኙት ከአሶሺየትድ ፕሬስ ነው።
ስለነበረን ቆይታ እያመሰገንን የሰኞ ምሽት የጋቢና ቪኦኤ መሰናዶ እዚህ ላይ አጠናቀቅን። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን። በጀመርነው ሙዚቃ እንሰናበታችኋለን። ደህና ደሩ።